ስርዓተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ከነስተልኝ እንደምን አመሻችሁ ቋድማችቻችን። ዛሬ ሐሙስ ህዳር 15 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ህዳር 15 ቀን 1087 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
የምሽቱ ዝግጅታችንን በዜና እንጀምራለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። ሃይማኖት የግል አገር ግን የጋራነት በሚል ርዕስ የቀረበ ነው። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለሳን ዲሞክራሲያ
ቅጽ 36 ቁጥር 2 የመታገል ግዳጅ አይዘሉት አማራጭ
አሰምተን ክፍል አንድ ፕሮግራማችን ይተካደላል። አሁን ወደ ዜናው።
ለቤተ መንግስት መስሪያ በሚል ዜጎች በአገዛዙ ተፈናቅለው ወደ ጎዳና እንዲወጡ መገደዳቸው ተገለጸ። ከአንድ ወር በፊት በየካ ክፍለ ከተማ ወረዳ 10 እየተሰራ ነው በሚባለው ቤተ መንግስት ሳቢያ የአካባቢው ነዋሪዎች ቅያሬ ቦታ ቤት መቀለሻ ገንዘብ ሳይሰጣቸው በሪያቸው ላይ ሊፈርስ እንደሆነ ነዋሪዎች ገልጸዋል። በዚህም መሰረት አቤቱታቸውን ተነፍጓቸው ረጅም ጊዜ በሰቆቃ አሳልፈዋል። በወቅቱ ቤቶቹን በነዋሪዎቹ ላይ የማፍረስ ሂደቱ ለጊዜውም ቢሆን ተገቶ የቆየ ቢሆንም አሁን የየካ ክፍለ ከተማ ወረዳ 10 ነዋሪዎች ምንም ምክንያቱ ቦታና የመስሪያ ገንዘብ ሳይሰጣቸው ቤታቸው በአገዛዙ ከላያቸው ላይ ሊፈርስ እንደሆነ በድጋሜ በመግለጽ ላይ ናቸው። በህዳር 13/2015 ዓ.ም ምረት የወረደው የመሬት አስተዳደር ካድሬ ከአዲስ አበባ ፖሊስ ጋር በመምጣት በሶስት ቀን እቃቸውን አውጡ ቤታቸው ይፈርሳል እንዳላቸው ነዋሪዎቹ ገልጸዋል። ይህም የአካባቢውን ህብረተሰብ ድንጋጤ ውስጥ መክተቱን ተናግረው ተዛዙ ይደረሳቸው በጽፍ ሳይሆን በቃል ብቻ ሲሆን በጽፍ እንዲሰጣቸው ቢጠይቁም እንኳን አገዛዙ መረጃውን ለማድበስበስ ሲል በቃል ነው እንጂ በጽፍ አትሰጡም እንዳላቸው ተናግረዋል። ይህ አሰራር ተጠያቂነትን የመሸሽ የተለመደ አካሄድ ሲሆን አቤተሳሰሚ ባይኖርም እንኳን ውሳኔ በጽፍ ሊሰጣቸው እንደሚገባ አስተያየት ሰጪዎች ጠቁመዋል። አገዛዙ በኦሮሞ አካባቢ የሚፈጸመውን የአማራዎች ጭፍጨፋ በቸልተኝነት እየተመለከተ መሆኑ ተገለጸ። በኦሮሞ አካባቢ በአማራ ህዝብ ላይ የሚደረገው ጭፍጨፋ በአስቸኳይ ይቁም ሲል የተጠየቀ ሲሆን አገዛዙ በኦሮሞ የተፈጸመ ያለውን የንጹሃን እልቂት በቸልታ እየተመለከተ መሆኑን ተገልጿል። ጉዳዩን በተመለከተ ለበርካታ አካላትና ኃይሎችም ሰፋ ያለ መልእክት ተላልፏል። በኦሮሞ በተለይ በወለጋና በሸዋ የሚካሄደው የዘር ማጥፋት ያለ ከልካይ እየቀጠለ ነው። ከያቅጣጫው የሚወጡ መረጃዎች እንደሚያሳዩት ጥቃቱ የሚፈጸመው በኦነግ ብቻ ሳይሆን በኦሮሞ መደበኛ ኃይሎች ህዝባዊ ሚሊሻ ጭምር ነው ተብሏል። የኦሮሞ ያያ አካባቢው መንግስታዊ መዋቅርም የአማራ ኗሪዎችን ከቀበሌ እስከ ወረዳ ዞን ድረስ አካባቢያቸውን ለቀው እንዲወጡ ከማስፈራራት ጀምሮ ለህዝቡ የደህንነት ጥሪ ምላሽ ባለመስጠት በተቃራኒው የታጠቁ ኃይሎችን በግልጽ በማገዝ ጭምር እየተሳተፈ እንደሆነ ታውቋል። የኦሮሞ ፖለቲከኛንን የሚሉ በመካከላቸው የተካረረውን አለመግባባትና የኃይል ግጭት በአማራ ደም ለመካስ የገቡበትን አረመኔያዊ ውድድር ነገ ተመልሰው ለህዝባቸው እንደሚተርፍም ሊታወቅ ይገባል። ከኦዴድ አገዛዝ ጀምሮ ኦፌኮና ኦነግም ጭምር በተደጋጋሚ በግልጽ የጥላቻ ንግግሮችና መግለጫዎችን በማውጣት በመሬት ላይም በየቅርንጫፎቻቸው አባሎቻቸውን የጥቃቱ አካል ከመሆን እንዳይታቀቡ በመጎትጎት ለበረካቶች መጨፍጨፍ ምክንያት ሆኗል። በተለይ የኦሮሞ መደበኛና ማህበራዊ ሚዲያ በቀጥታም ሆነ በተዘዋዋሪ አማራን የማጥፋት ዘመቻው ተሳታፊ መሆናቸው ግልጽ ነው። ከቀደሙት ጥቃቶች በከፋ መልኩ የኦሮሞ ህዝብ ከዳር ቆሞ ታዛቢነት ወደ ቀጥተኛ አማራን የማጥራት ዘመቻም ተሸጋግሯል። በወለጋ ኪራሙ ሸዋ ደራ እንደታየው ህዝቡ ከዘረፋ ጀምሮ ኗሮችን ለጥቃት በመመቻቸት እየተፋጠፈ ነው። የያካባዩ የሃይማኖት አባቶች የሀገር ሽማግሌዎችና አባገዳዎች ጉዳዩን በዝምታ ይሁንታ እንደሰጡም የሚያመላክቱ በርካታ ነገሮች እንዳሉ ተጠቁመዋል። የኦርቶዶክስ ተዋህዶ ቤተክርስቲያንን ጨምሮ ሌሎች በአካባቢው ያሉ የእምነት ተቋማትና አባቶች ንጹሃን ባሽባሪ ሲያልቁ ድምጻቸውን ከመስማት ታቅበው ቆይተዋል። የባለፈውን የወለጋ ጭፍጨፋ አጣራለው ያለው የኦሮሞ መጅሊስ ራሱ የገባበት እንዳልታወቀም ተገልጿል። የኦሮሞ ምሁራንና ሌሎችም የሲቪክ ማህበራት ጥቃቱን ለማውገዝ እንኳን ባለመሞከራቸው ይዋል ይደር እንጂ ከተጠያቂነት አታመልጡም የሚል መልእክትም ተላልፏል። የኦዴድ አገዛዝ በኦሮሞ አካባቢ የሚፈጸሙትን አሰቃቂ ጭፍጨፋዎች በቸልተኝነት እየተመለከተ ነው። በኮሎኔሉ በኩል በፓርላማ ነገሩ በማቃለልና በማጣጣል በሀገር መሪነት ከሃላፊነት ሸሽቶ ወድና ጀርባ በሆነ መንገድ ጎጠኛና አንድን አካባቢ ብቻ ለማመልጸግ ሌላውን ደግሞ ለመጨፍጨፍና ለማፈናቀል እየተሰማራ እንደ አንድ ግለሰብ ያሸባሪነት ሚና እየተወጣ እንደሆነም በርካቶች ይገልጻሉ። በዚህም የተነሳ ለጥቃት አስፈጻሚዎችና ፈጻሚዎች የእጅ አዙር ድጋፍ እንዳደረገ የሚያሳይ ግልጽ መረጃም ታይቷል። ጉዳዩ በቀጥታም ሆነ በተዘዋዋሪ የሚመለከታቸው የፌደራልና የተዋረድ ካድሮች ምክር ቤቶችና ተቋማት ኃላፊነታቸውን ባለመወጣታቸው ህዝብን ለጥቃት አጋልጠዋል። በተለይ በህዝብ ገንዘብ የሚንቀሳቀሱ ያገዛዙ መገናኛ ብዙሃን ኢቢሲ፣ አሚኮ፣ ዋልታ፣ ፋና ሌሎችንም በኦሮሞ አካባቢ የሚደረገውን መረን የረቀቀ የዘር ማጥቃት በማፈን የዘር ማጥፋት ድጋፍ እንዳደረጉ ተቆጥቧል። በአማራ ህዝብ የምትምሉ የምትገዘቱና የደም እንጀራ የምትበሉ የአማራ የፖለቲካ ኃይሎች የህዝባችንን ሰቆቃና ችግሩን ዳር ቆሞ በማየት ከገጂው ያላነሰ ተጠያቂነት አለባቸው ሲሉ የሀገር ሽማግሌዎች ማከለዋል። በአዲን በተደጋጋሚ ከአካባቢው ውጪ የሚኖረው አማራ የሚደርስበትን ጥቃት ችላ በማለት እንዲያውም ከጭፍጨፋ ማግስት የገዳዮች አለቆችን ካባ ለማልበስ በመሽቀዳደም ዛሬም በየአካባቢው ለሚታረደው አማራ ኃላፊነት የለብንም ብለው ዝምታ ላይ በመሆናቸው ለዚህ ሁሉ ጭፍጨፋ ቀዳሚ ተጠያቂዎች ናቸው። በተለይ ከተቃዋሚው ወገን የአማራ ህዝብ ድምጽ ለመሆንና ሰቆቃውን የማስቆም ትግሉን ማስተባበርና መምራት በሙሉ በውስጣዊው ያገዛዙ ክንፍ በመስታፈኑ ለነዋይ እንዲወድቅ ሆኗል። በሀገር ውስጥ መሆነ በባህር ማዶ ያላችሁ የአማራ ምሁራን፣ የሲቪክ ማህበራትና ተቋማት በአንድነት ድምጻችንን ለማሰማት አለመቻላችን ህዝባችንን ታላቅ ዋጋ ያስከፈለውና ህልውናውን እየተፈታተነው ይገኛል። መጨረሻም መለው የኢትዮጵያ ህዝብ ዝምታውን መስበር አለበት፣ ወቅቱ ደግሞ አሁን ነው በማለትም መልእክት ተላልፏል። በኢትዮጵያ ስም የሚንቀሳቀሱ የፖለቲካ ኃይሎችና ተቋማት በኦሮሞ አካባቢ በአማራዎች ላይ የሚካሄደው የዘር ማጥፋት ድርጊት የሀገር ጉዳይ አድርገው አለመመለከታቸው አሳዛኝና አሳፋሪ ነው ተብሏል። ነገ ይህ ጉዳይ በአማራ ላይ እንደማይቆምና ሁሉም ማህበረሰብና አካባቢ በየተራ እንደሚደርሰው ማሰብ አለበት። ጉዳዩ በአስቸኳይ ካልቆመ በመላ ሀገሪቱ ጽኑ የደህንነት ቀውስ ከማስከተሉም አልፎ ኢትዮጵያን ሊያፈርስ የሚችል እንደሚሆንም በግልጽ የሚያሳይ ነው። ከናዝሬት ወደ መተሐራ ሲመላለስ የነበረን ዶልፊን መኪና አውነግ አሪቦና በተባለ አካባቢ በማስቆም ወንዶችን አፍኖ ጫካ በመውሰድ በሰው 250 ሺህ ብር ጠይቋል። ባገዛዙ የተፈቀደለት የኦነግ ቡድን ከናዝሬት ወደ መተሐራ ሲመላለስ የነበረውን ዶልፊን መኪና አሪቦና የተባለ ቦታ ላይ እንዲቆም በማድረግ በውስጡ ከነበሩት ውስጥ ሴቶችን በቻ በመልቀቅ በርካታ ወንዶችን ይዞ ወደ ጫካ በመውሰድ ገንዘብ እንዲከፍሉ እየጠየቀ ነው። ባገዛዙ እቁና ተሰጥቶት በበጀት እየተደገፈ የሚንቀሳቀሰው ይህ አሸባሪ ቡድን የቻሉትን ከፍለው እንዲለቀቁ ያልቻሉት ደግሞ እንዲገደሉ በማድረግ በርካቶች ሰቆቃ ውስጥ እንዳሉም ተጠቁሟል። አስገራሚው ነገር ደግሞ ከወር በላይ ተዘግቶ የነበረው የአካባቢው ኔትወርክ ትላንት ሰዎች ከታገቱ ማግስት ተለቋል። ይህ የተደረገው ደግሞ ምናልባት አጋቾች የታጋቾችን ቤተሰቦች ማግኘት እንዲችሉና በመዋቅር ከኦዴድ ጋራ ገቢ እየሰበሰቡ እንደሆነ የሚያሳይ ነገር አለውም ተብሏል። ስለዚህ ታጋቾቹ አፋጣኝ የነፍስ አድን ሁኔታ ላይ ስለሆኑ የሚመለከተው አካል በአስቸኳይ እንዲደርስላቸውም ጥሪ አድርገዋል። በኦሮሞ ልዩ ኃይልና በኦነግ ታጣቂዎች ታጅበው ሆሮ ጉዱሩ ወለጋ የገቡ ቄሮች በንጹሃን አማራዎች ላይ ጥቃት ለመሰንዘር ከፍተኛ እንቅስቃሴ ያደረጉ መሆኑ ተነገረ። በሆሮ ጉዱሩ ወለጋ ውስጥ የሚኖሩ አማራዎችን ለመጨፍጨፍ ከተለያዩ የኦሮሞ ክፍሎች የተወጣጡ የኦሮሞ ቄሮች እንዲሁም ልዩ ኃይልና ኦነግን ከፊት አሰልፈው አደገኛ እንቅስቃሴ ያደረጉ መሆኑን ለማወቅ ተችሏል። የአካባቢው ኗሪዎች የአካባቢው ልዩ ኃይል ከኦነግ ባልተናነሰ መልኩ በንጹሃን አማራዎች ላይ ጥቃት እየሰነዘረ መሆኑንም የዓይን እማኞች ተናግረዋል። ከዚህ በተጨማሪም የአሸባሪው ቡድን ኦነግ አባላት ተደጋጋሚ ጥቃት የሚፈጽሙት በአካባቢው ካድሬዎች ድጋፍ ሰጭነት መሆኑን አንስተው በየቀኑ በርካታ ንጹሃን ሰዎች እንደሚገደሉና በሾች የሚቆጠሩ አማራዎች እንደሚፈናቀሉና እየተፈናቀሉ እንደሆነም ተቆመዋል። በአጠቃላይ አሁን ላይ በሆሮ ጉዱሩ ወለጋ ሸባሪ ኦነግ ኃይሉን አጠናክሮ በመግባት በአማራዎች ላይ ከፍተኛ ከበባ ማድረጉ ተረጋግጧል። ይህንን ያዩና በከበባ ውስጥ መሆናቸውን የተረዱ ከ30 ሺህ በላይ የሚሆኑ አማራዎች የድረሱልን ጥሪ ያሰሙ ይገኛል። ይህ በኦሮሞ ልዩ ኃይል ታጅቦ ሆሮ ጉዱሩ ወለጋ የገባው ኃይል ጥቃት ከመሰንዘሩ በፊት የሚመለከተው አካል ወይም ደግሞ ህዝብ ፈጥኖ መፍትሄ እንዲያበጅለትም መልእክት ተላልፏል። ለዕለቱ የነበረን ዜና ይህንን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ የሳተላይት ዝግጅት ስርጭቶቻችን ጋራ መልካም ቆይታ። I'm never done in my way.
የሐሙስ ህዳር 15 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ሃይማኖት የግል ነው አገር የጋራ ናት ይህ ፍትሃዊና ዴሞክራሲያዊ አቋም በአጼው ጊዜ በሰፊው የተደመጠ ነው በተጨባጭ በእስራ ላይ ውሎ ባለመታየቱ ሙስሊሞች በየካቲት 66 አብዮት መብታችን ሃይማኖታችን ይከበር በሚል ደማቅ የተቃውሞ ሰልፍ ለመጀመሪያ ጊዜ በአዲስ አበባ አድርገዋል ይህ ሰልፍ በክርስቲያኑም ወንድም እህቶቻቸው የታጀበና የተደገፈም ነበር እንደ ዛሬው አያድርገውና ያኔ ለዴሞክራሲ የነበረውና የተካሄደው ትግል ብሔር ሃይማኖት ሳይለይ የጭቆን ኢትዮጵያውያን የጋራ ትግል ነበር ክህደት ስለበዛ መነገር ያለበት ሀቅ በኢትዮጵያ የፖለቲካ አጀንዳ ዝርዝር የሃይማኖት እኩልነት ፖለቲካና ሃይማኖት ይለይ ሴኩላሪዝም ይስፈን የሴቶች መብት እኩልነት ይረጋገጥ ዘመናዊ የፖለቲካ ድርጅት ወዘተ ተራማጁ ክፍልና ኢህአፓ በመድረክ ያስተዋወቋቸው መፈንክሮች ጽንሰ ሐሳቦች ነበሩ ፋሽስቱ ደርግ ኮሚኒስት ነኝ በሚል ጥራዝነት ተቅፈሊጥ ጸረ ሃይማኖትነት ሊያስፋፋ ሞክሮ ሳይሳካለት ቀርቷል ወያኔ ደግሞ ከአንዋር መስጊድ እስከ አደባባይ ኢየሱስ የአማኞችን ደም አፍሶ ካድሬዎቹን ጳጳስ ሼክ በሚል ሹሞ ቻናውን እውን አድርጎ ቆይቷል አንዳንድ ሰዎች የኮሎኒሉ ስም ከነ አባት ሲጠራ ነገሩ ጸረ ሙስሊምነት ነው ብለው ሲቀላምዱ ቢሰማም ኮሎኔሉ እንደ ኢሳይያስ አፈወርቂ ፕሮቴስታንትና በተጨባጭም ከነሚስቱ አክራሪ ጴንጤ ነው መደመር ብሎ ሊቸከችክ የጣረው የዚሁ እምነቱ ውጤት ነው በየኤምባሲውና ኃላፊነት ቦታ ከብሔር ማንነታቸው ውጭ ሹመታቸው በጴንጤነታቸው መሆኑ ምስጢር አይደለም በፖለቲካ መስመር አጣጫም የሹሙ ሃይማኖት በበላይነት እንዲሰፍን የተደረገውና እየተደረገ ያለውም ህገወጥ ጥረት በሃይማኖት የተነሳ መቃቃርን በሀገር ማበራከቱም ምስጢር አይደለም ኢትዮጵያ የአያሌ ብሔረሰቦችና የብዙ ሃይማኖቶች አገር መሆኗ ሲታወቅ ህዝቧም ሳይከፋፈል እስላም ክርስቲያኑም ላጥፋህ ሳይባባል ለረጅም ጊዜ ለመኖር ችሏል የከፋፍለ ግዛ አባወራ የሆኑት አምባገነን አገዛዞች በተቻላቸው ህዝብን በሃይማኖት ሊያባሉ ሊያፋጁ መጣራቸውም ምስጢር አይደለም ከሁሉም በላይ ግን ከአረቦች የገጠሙት አገዛዞችና ቡድኖች ሃይማኖትን መሰረት አድርገው አገር ሊያጠፉ መሞከራቸው ግልጽ ነው ኢትዮጵያ ላይ ሃይማኖትን ተጠቅሞ ጥፋትን ለማስፈን በተለይ የጣሩት ግብጽ ሳውዲ አረቢያና ሶማሊያ ናቸው ሳውዲ ወሃቢዝም የተባለውን አክራሪ ፍልስፍናዋን ወደ ኢትዮጵያ ልታስፋፋ ዋናዋ ከመሆኗን በላይ እንደ ሼክ ጃራ ኦሮሚያ እስላሚያ እንቅስቃሴን ዋና ደጋፊ ሆና የቆየች ናት ግብጽ ለኤርትራው ጀብሃ ምስረታና ለግንጠላ መጠናከር ምሰሶ ሆና ስትቆይ ሶማሊያ ደግሞ የምዕራብ ሶማሊያ ተስፋፊ ዘመቻ ሃይማኖትንም ሚጠቅስ ነበር በዚሁ መልክ የጀርመን ኖርዌይ ወዘተ ሚስዮናውያን ደግሞ ኦነግ ወያኔን ሻዕቢያን በመደገፍ ኢትዮጵያን ሊጎዱ አበክረው ጥረዋል ዛሬም አላቋረጡም ሃይማኖት የግል ነው አገር የጋራ ነው የሚለው መፈክር አቋም ኢህአፓን እስከ ዛሬ የሚገልጸው ሆኗል መድበለ ፓርቲ ስርዓት ቢልም እንደ አውሮፓ አገሮች በሃይማኖት መሰረት ክርስቲያን ዲሞክራት በሚል መደራጀትን አልደገፈም አልመረጠም ከሃይማኖት ፓርቲዎች ጋርም አልሰመረም አልተወዳጀም ዛሬም በሁሉም መስክ መሰረተ ሃይማኖት ቡድኖችን ድርጅቱ የሚደግፍ አይደለም ይህ ደግሞ ፖለቲካና ሃይማኖት ለየራሳቸው ከሚል አቋሙ እንጂ ጸረ ሃይማኖት ወይም ክርስቲያን እስላም ጠል በመሆን አይደለም በኢህአፓ ሰንደቅ ስር ክታብ ያጠለቁ እስላም ክርስቲያኖችም ቤተ እስራኤሎችም አብረው ታግለዋል ደርግ መንደሮችን በሰፈራ አጠቃሎ ቤተ ክርስቲያኖችን ሊዘጋ ቁሳቁስና አልባሳት ስንዴ ወዘተ በማገድ ቤተ ክርስቲያኖችን ሊያዘጋ ሲጥር ኢህአሰ በተንቀሳቀሰባቸው ቦታዎች ማኅበረ ሥላሴ ዋልድባ ቤቶቹን ለማደስ ሲሚንቶ በማቅረብ ስንዴ በማምጣት ደህንነታቸውን በማስጠበቅ ቀዳሽ ጓዶችንም በማቅረብ ወዘተ ተባብሯቸዋል። እስላም ተወዳ አይነት መንደሮችን አላየሁም አላለም። የቤተ እስራኤሎችንም የመሰደድ መብት አላገደም ወይም እንደ አንዳንዶቹ መብታቸውን በገንዘብ ሊቸረችርም አልተነሳም። ካታር የአሩሲ ቅጥረኛዋን አማራና ክርስቲያንን በሚንጫ ባዩን ደግፋ አራጅ መንጋ እውን ስታደርግብንም አውግዘናል። ኮሎኔሉም የዚህ ተባባሪነቱን ስናወግዝ ጸረ ሃይማኖት ሆነን ሳይሆን ፍጅትና ዘረኝነትን ተቃውመን ነው። በያቅጣጫው ቀና ቀና ያሉትን አክራሪ ብሔረተኞች እንደ ተቃወም ነው ሁሉ የሃይማኖት ክፍፍልን አራጋቢዎችን በጥብቅ አውግዘናል። አሁንም እንኮንናለን። ፖለቲካና ሃይማኖትን አስደባልቁ መደባለቁ ለአገር ጠንቅ ነው ብለንም እናሳስባለን። አቋማችን አልገባቸው ብሎ ወደ ጎጥ እምነት ማክረር ዘግጠው የሚያወግዙን ቢኖሩ ደግሞም አሉ፣ ብዙ የሚያስጨንቀን ጉዳይ አይሆንም። ፖለቲካና ሃይማኖት ይለይ፣ ሃይማኖት የግል ነው፣ አገር የጋራ ነው ይላል አቋማችን። ቤተ እምነቶችን የሚያቃጠሉትን ሆነ ሃይማኖቶችን የሚዘልፉትን ተቃውመናል፣ እንቃወማለን። በሃይማኖቶች በእምነቶች መሃል ልዩነት ተደርጎ መብት መረገጡንም እናወግዛለን። ለኛ ዋነኛው አረመኔ ህዝብን የሚፈጅ ኢ ዲሞክራሲያዊ ዘረኛ ፋሽስት ጨቋኝ አገዛዝ ነው። በዘር በሃይማኖት ህዝብ መቼም አይለያይ። በጋራ ኢትዮጵያዊነት ለአገር ለዲሞክራሲ እንታገል።
ማይን ሆናል ብዙ አይኔ ያርፍ
ዴሞክራሲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ስድስት ቁጥር ሁለት የመታገል ግዳጅ አይዘሉት አማራጭ የነብርን ጭራ አይዙ ከያዙ አይለቁ እንደተባለው ሁሉ ትግልን ከጀመሩ ከግቡ ሳያደርሱ መተው የሚገባ አይሆንም። እሳት እንጨት ካልነፈጉት የሚጠፋ አይደለምና ትግልን ለማስጀመር ለመነሳሳት ምክንያት የሆኑት እስካልጠፉ ወይም እስካልተቀየሩ ድረስ ትግል መቀጠል ያለበት ተልእኮና ግዳጅ ይሆናል። ትግል በተለይም አረመኔና ኢሰብአዊ የሆኑ አገዛዞችንና ገዢዎችን ለማስወገድ የተደረገ ትግል መራራ ነው። ከባድ መስዋዕትነትን ይጠይቃል። አንዳንዶች ስብሰባ ጠርተው ንግግር ማድረግና ከገዢዎች ጋር መደራደርና መነታረግን ትግል አስመስለው ሊያቀርቡ ቢጥሩም ወይም ሰላም በሰፈነባቸው አገሮች ሊካሄድ እንደሚችለው እንብዛም ጣጣና መከራን እንደማያስከትል አድርገው ቢገምቱትም እንደ ኢትዮጵያ ባሉ አገራት የሚካሄድ ህዝባዊ ትግል የታጋዮችን ደምና ስቃይ ጠያቂ መሆኑን ደጋግመን ያየነው ነው። በሀገራችን ታሪክ አሰቃቂ ቦታ የያዘው ጸረ ኢህአፓ ቀይ ሽብር የቅርብ ተመክሮና ምሳሌ ነው። ጨቋኝና ጸረ ዴሞክራሲ አገዛዞች ለተቃውሞ ሁሌም መልሳቸው ግድያና አፈና ነውና ትግል መራራ ሆኖ መገኘቱና መካሄዱ ሊወገድ የሚችል አይደለም። በመሆኑም ትግል ብሎ የሚነሳ ይህንን ተረድቶና መከፈል ያለበትን መስዋዕትነት ለመክፈል ዝግጁ ሆኖ መገኘት አለባት። ያባ ትግል ብሎ ሲነሳ ይህንን ተገንዝቦ ነበርና ምንም እንኳን እንደሚጠበቀው ሁሉም በጀመረበት ቆራጥነት ጸንቶ ባይቀጥልም እነሆ እስከዛሬ ሲመሰረት ያነሳውን ሰንደቅ እያውለበለበና ቃል ኪዳኑንም አክብሮ ቀጥሏል። የትግልን መራራነት የሚያውቅ ሁሉ ምክንያት በሌለበት መከራና ስቃይ ወልፍ ሆኖበት ትግል የሚል ጤናማ ሰው እንደሌለ ያውቃል። ለአያሌ ዓመታት ትግል በጽናት መካሄዱን ከጥፋትና ኃጢአት ሊፈርጁ የሚፈልጉ ክፍሎች ቢኖሩም ትግሉ ለረጅም ዓመታት እየቀጠለ ያለው የተነሱት ጥያቄዎች ባለመመለሳቸውና ጭቆናውም ባለመወገዱ ነው። ከአጼው ጊዜ ጀምሮ ምላሽ ያላገኘው መሠረታዊ የሕዝብ ጥያቄ ዴሞክራሲን ይመለከታል። ኢ ዲሞክራሲያዊ ስርዓቶች እንዲጠፉ የተደረገው ትግል ገና ድልን አልተቀዳጀም። የአጼውን ስርዓት የተካው ወታደራዊ አገዛዝ የዋሰ አፋኝና አረመኔ ነበር። ይህም ሲወገድ ስልጣን የያዘው ደግሞ ኢ ዲሞክራሲያዊ ከመሆኑ በላይ ሀገርን እንደ ሀገር ሊያጠፋ የተነሳ ዘረኛ ቡድን ነው። ዴሞክራሲ ደብዝዛ ገጽታውን በአገራችን ባለመታየቱ ለዴሞክራሲ የተካሄደው ረጅም ትግል ቀጣይ ሆኖ ይገኛል። ከዚህ አጠቃላይ ነጥብ ተነስተን ወደ ዝርዝሩ ስንገባ 85% በላይ ህዝባችን በቀጥታ የሚመለከተውና ለአገሪቷ እድገት ዋስትና ሊሆን የሚችለው የመሬት ጥያቄ ተገቢውን ምላሽ አላገኘም። መሬት ላራሹ ዛሬም ወቅታዊና አንገብጋቢ የትግል መፈክር ሆኖ ይገኛል። ዛሬ አሁን በስልጣን ላይ ያለው ቡድን ይባስ ብሎ ያገርን መሬት ለባዳን እየሸጠና አሳልፎም የናንተ ነው ብሎ ቆርሶ እየሰጠ መሆኑ ደግሞ የሚታይ ነው። ማን ቢያርሱ ድንበርን አያፋልሱ እውነትም ተረት ሆኗል። ስለዚህም ችግሩ ተባብሷል ይበልጥ ተባላሽቷል እንጂ ምላሽ አላገኘም። ዋናና የብዙሃኑ ጥያቄ የሆነው የህዝብ እኩልነትም እንኳን ምላሽ ሊያገኝ ባስከፊና ያገርን ህልውና በሚፈታተን ደረጃ ተይዟል። ኢትዮጵያን መበታተን መርሃ ግብሬ ነው ብሎ የተነሳው ወያኔ ስልጣን ከመጣ በኋላም ለጭቆኖቹ ቆም ያለው በሚል መመጻደቅ የመገንጠል አንቀጽን ህገ መንግስት በሚለው በራሱ ህገ ወያኔው ቢያፈርስም ብሔረሰብን መሰረት ያደረገ ፌዴራላዊ ስርዓት አሰፈንኩ ቢልም በመሰረቱ ጭቆናን ቀጥሎ መብትን ነፍጎና ረግጦ የራሱን ጎጠኛ የበላይነት በህዝብ ላይ ጭኖ ጠላት የሚላቸውን ብሔረሰቦችን እያጠቃ መሆኑ ተረጋግጧል። መድበለ ፓርቲም አለ ተብሎ ሲለፈፍ ከርሞ ሐቁ ይፋ ይውጣ በሚል እነሆ ያንድ ድርጅት የበላይነት ወይም አገዛዝ ይፋ ሆኗል። ሲሳይ ያለቀበት አንበጣ በድንጋይ ላይ ያርፋል እንደሚባለው የኢትዮጵያ ህዝብ እየታገለና ደሙን እያፈሰሰ በተደጋጋሚ ግን ድልና ሲሳይን እየተነጠቀ መቀጠል የግድ ሆኖበታል። ሊሆን አይችልም የባሰ ሊመጣ አይችልም እየተባለ ግን የባሰው እየመጣና መብት ረገጣው መረን እየለቀቀና እየተባባሰ የአገር ሉዓላዊነት ይበልጥ እየተደፈረ ህግና ፍትህ እየተቀበሩ ግፉ ሞልቶ ተርፎ እየፈሰሰ ሲሄድ ማየት ዜጎች ተገደዋል። ታዲያ የመከራው በረዶ ሳይሟሟ የጭቆናው ጨለማ ጠፍቶ በብሩህ የዴሞክራሲ ቀን ሳይተካ እንዴት ትግልን ማቆም ይታሰባል? አመት በአመት ቢተካና ዘመን ቢለዋወጥ የአገራችን የመከራ እውነታ አልተቀየረም። ሳይታገሉ ጣይ ሳይዋጉ ገዳይ መሆን አሁንም የሚቻል አይደለም። ትግል መቀጠሉ የግድ ነው። የግዴታ ግን የሁሉም ሊሆን አይጠበቅም። ግዴታውን ሊቀበሉ የሚችሉት አገራቸውንና እየተሰቃየ ያለው ወገናቸውን ከራሳቸው አብልጠው ሊያፈቅሩ የሚችሉት ብቻ ናቸው። ጀግንነትና ድፍረት ደግሞ የዚህ አይነቱ ፍቅር ውጤት ናቸው። አለበለዚያ ራስ ወዳድነት ይሰፍንና ይህም አቅፎና አብሮ የሚያመጣውን ፈሪነት ያነግሳል። ፍርሃት ሲሰፍን ደግሞ ዘፈኑ የትግል ሳይሆን የእጅ መስጠትና የፈሪነቱ መሆኑ አይቀርም። ወዳደርነት ይገናል። አገርና ህዝብም ጉዳትን በከባዱ መቀበል ይገደዳሉ። በመሆኑም ጸንቶ መታገልን የሚያክቸለችሉና ከትግል መራቅን ብልህነት ወይም ብልጥነት አድርገው የሚወስዱ የተሳሳቱ ናቸው። ለሀገር ደግሞ ዜጋ የሚታገለው በኮንትራት ለተወሰነ ጊዜና አመታት ብቻ ሊሆን ባለመቻሉ ኢትዮጵያ በቃት ይህን ያህል አመት ታግለንላታል ቋንቋ ትርጉም የለሽ ነው፣ ግዳጅን መተውና ቃል ኪዳንንም ማፍረስ ነው። የመለስ አገዛዝ ልጡ የተራሰ መቃብሩ የተማሰ ነው። ቁልቁል ወደ ውድቀቱ ጉዞን ጀምሯል ሲባል ውድቀቱን ትላንት ያርገው የሚለው ህዝብ የዚህ አርመኔ 19 አመት መቆየት የሚያቃጥለው በመሆኑ ማመን ሊያዳግተው ይችላል። በተለይም ለትግል አለሁ የሚለው ክፍል በስቶ አለመታየቱና እንደ ቀድሞ ሳይሆን ዛሬ በርካታ ምሁራን ሊያውቁ ሲገባቸው ኢትዮጵያዊነትን ትተው ወደ ጠባብነት መውረዳቸው ተመሳስሎ መኖርና በእንብርክክ መታገል ብልህነት ብለው ከወሳኝ ትግል ሲርቁ ትግልን እንመራለን ያሉት እንኳን ሊመሩ ህልውናቸውን ጠብቀው ለመቆም ሲያቀታቸው ሲያይ ሰፊው ህዝብ ከቢጻ ተስፋ ሊያውቀው ቢነሳ የሚፈረድበት አይሆንም። ግን ጨለማው ሲበረታ ኮከቦች ይታያሉ እንደሚባለው ከደይኑ ባሻገር ተስፋጨ ሰጪ ክስተቶችን ማየትም መቻሉን ማወቅ ያስፈልጋል። ወዳም ላቆችና ራስ ወዳዶች በመድረኩ ጫጫታ ባይበዙም ሀቀኛ ሀገር ወዳዶች አሁንም በርክተው አሉ። ከሃዲና ጎጠኛ ሞራን የፈሉትን ያህል የተጀመረውን ትግልን ቀጥላለን። ኢትዮጵያን አንክድም፣ ለወዳችን አድረን ለወያኔ ሰግደን አንዋረድም የሚሉ በርካታ ከመሆሮች አሁንም አሉ። የትግል መሰረት የሆነው የኢትዮጵያ ህዝብ ደግሞ አሁንም ያው ኢትዮጵያዊ፣ ያው ለውጥ ፈላጊ፣ ያው አታጋይ ካገኘ ታጋይ ህዝብ ነው። ስለዚህም ድልን ነገ እንደምንቀዳጅ እምነታችን ጽኑ ሆኖ በቆራጥነት ትግላችንን መቀጠል ይኖርብናል። የመለስ አገዛዝ ጎኑ እየሳሳ መጥቷል። አሌ ብሎ የሚያሰማው ጩኸት የዚህን አቅነት ገላጭ ነው። ጭምብሉን አውልቆ የአንድ ገዢ ፓርቲ ስርዓትን ማስፈኑ ጥንካሬ ሳይሆን የድካሙ ምልክት ነው። የራሱ ሙስና ዝቅጠትና ክፍፍል ለውድቀቱ እያዘጋጀው ነው። ይህ ሐቅ ሆኖ ሳለ ውድቀቱ አለመፋጠኑ የህዝብ ድርጅታዊ ይዞታ ገና በመሆኑ ነው ማለት ሐቅን መናገር ነው። ሞት ይዞ ይሞታል ነውና ከህዝብ ጎራ ተመሳስለው የገቡ የወያኔ ሰርጎ ገቦች ትግሉን ጎድተውታል። በሀገራችን ጉዳይ ጣልቃ የሚገቡ ባዕዳንም የህዝብን ትግል አጥቅተዋል። አስመሳይ ሐዋርያዎችንም ማመን አዳክሟል። ከሁሉም በላይ ግን ጠላትና ወዳጅን በቅጡ መለየት ማቃቱ ውዥንብርን መስፈኑ ለወያኔ አገዛዝ ጠቅሞታል። የመለስ አገዛዝ የኢትዮጵያና የህዝቧ ጠላት ሆኖ ሳለ እንደ ወዳጅ ታይቶ ለድርድርና ለእርቅ ሲጋበዝ፣ በሁለገብ ትግል ሊወገድ ሲገባው ሰላማዊ ትግል ግን በገቢር ትግል ለምኔ በሆነ አቋም ሲያዝ ወዘተ፣ አልፎም ይህን አረመኔ ቡድን ጠላት ነው ብለው በተነሱትና ህዝብን ሊያስተባብሩ በጣሩት ላይ ሲዘመትና ትግል ሲደናቀፍ 19 ዓመታት አልፈዋል። ይህን ሁኔታ በመሸፋፈን ህዝብ ለትግል አልተዘጋጀም፣ ወጣቱ ከፖለቲካ ርቋል፣ ስደት እንጂ ትግል ፈላጊ ትውልድ የለም በሚሉ ሰዎች ማጠየቂያ ፈለገውም ስህተት መሆኑን ቢያንስ ወያኔ ሲገባና ከዚያም ወዲህ ለምሳሌ በ1997 ዓ.ም አታጋይ ባገኘበት የተሰዋ ወጣት አሳይቷል። ብዙዋኑ ወጣት ስደትንም ያገኘና የሚፈልግ አለመሆኑም የሚታወቅ ነው። ድርጅቶች የሚጠበቅባቸውን ግዳጅ ሊወጡ ያልቻሉት ይመራሉ ሲባሉ የመደናገርና ክፍፍል ነጸብራቅ የሆኑት አለ ምክንያት አይደለም። እይታቸውና ርዕዮታቸው የጠራ ባለመሆኑ ነው። ከሁሉም በፊት ድርጅታዊ ይዘታቸውም ጠንካራ ካለመሆኑም ነው። የተዛባና ያልተመጣጠነ ግንዛቤና አቅም በመስፋኑ ህብረት ሲሞከር ሳይውል ሳያድር የዘይትና ውሃ ቅልቅል መሆኑ ተደጋግሞ ታይቷል። ለአመታት ትግሉን የቀጠሉትንም በግትርነትና በጀመሩበት አቋም ሙጭጭ ብሎ በመቆየት የሚከሱት ክፍሎች ደግሞ ያልተገነዘቡት ማንም ድርጅት ቢሆን ላለው ክረምት ድልድይ ሲሰራ ወይም የዳሸን ተራራን ብርድ በስስካኔቴራ ሊጋፈል ሲሞክር የሚታይ አይደለም። በጽናት ትግሉን በመቀጠላቸው አቋማቸው አልተቀየረም ብለው ለምሳሌ ኢህአፓን የሚያወግዙት ክፍሎች አንድም የተደረጉትን የመርህ ግብር መሻሻሎች የማያውቁ ከመሆናቸው ሌላ በዋናው ግን ለምን ጸንታችሁ ታገላችሁ ክስ መሆኑ የሚካድ አይደለም። መሰረታዊ የህዝብ ጥያቄዎች ዛሬም ምላሽ ባለማግኘታቸው ጥያቄዎቹ ዛሬም ሲነሱ ይዘታቸው ከቶም ሊቀየር የሚችል አይደለም። መሬት ላራሹ፣ መብት ለብዙሃኑ፣ ሉዓላዊነት ለኢትዮጵያ፣ ዴሞክራሲ ለህዝብ ወዘተ ተብሎ ትግሉ ሲቀጥል ይህን ትግል ማንቋሸሽና ማጣጣል አይገባም። ይህ ደግሞ ግባችንና ዓላማችን ምንድነው? ከዚያስ መድረሻውስ መንገድ የሚሉ ጥያቄዎችን ያስነሳል። ኢትዮጵያንና አልፎም ዓለምን በአዲስ ቀኝ ገዥነት የሚረግጡና የሚበዘብዛሉና እነዚህን ማውገዙም የግድ ይሆናል። ያባ የሀገራችንን ተጨባጭ ሁኔታ እና የህዝብን ፍላጎት በማጤን በ1976 ዓመተ ምህረትም ሆነ ከዚያ በኋላ በመራ ግብር ደረጃ አስፈላጊ ያላቸው ለውጦች ያደረገ ሲሆን ተመሪ ርዕዮትም አንጻር ሶሻል ወይም ህብረተሰባዊ ዴሞክራሲን ይዘቴ ብሎ ይገልጻል። ካለም አመታት አልፈዋል። ይህ ባዶ ቃል ሳይሆን በይዘቱ ዴሞክራሲ ለሰፊው ህዝብ አለገደብ የብዝበዛ ስርዓትን መጻረር፣ ሉዓላዊነትን ማስከበር፣ በተጨባጭ ደግሞ አርሶ አደሩን የመሬት ባለቤት ማድረግ፣ ሰርቶ አደሩን መብት ማጎናጸፍ፣ የሀገር አንድነትን በእኩልነት ማስፈን ዙሪያ ማረጋገጥ የሚሉትን ያቀፈ ነው። ይህም ማንኛውም የሀገሪቱ ዜጋ በዴሞክራሲያዊ ስርዓት ውስጥ መብቱ ተከብሮ የሚኖርበትን ኢትዮጵያን ማለቱ እንጂ የአንደኛው አምባገነንነት በሌላው ላይ የሚጫንበት የሚነግስበት ማለቱ እንዳልሆነም ግልጽ ሊሆን ይገባል። ስለዚህም ያው ቢሆንም ቢመስልም አዲስ መሆኑ ደግሞ ግልጽ ሊሆን የሚገባው ነው። የህዝብ መሰረታዊ ጥያቄዎች ምላሽ አልባ በመሆናቸው በጽናትና ሳይሸራረፉ መቅረባቸው ያው ያንኑ መቀጠል ቢመስልም ቢሆንስ ማይተዘተ ነው። ተብሎ ግን አዲስ ሁኔታና ክስተትን መቋቋም ያለበት ነውና ይዘቱና መፍትሄውም በዚያው መልክ የተለየ ይሆናል። ሶስት ጨቋኝ ስርዓቶች መተውብናል ቢባልም እያንዳንዳቸው የየራሳቸው ጠባይና ይዘት አላቸው። ትኩረታችንን የሚስበው የዛሬው ነውና የወረሳቸውን ችግሮች አባብሶ ቢቀጥልም የራሱን ልዩ ልዩ ችግሮች ቀፍቅፎ የህዝብና የሀገርን መከራ አበርክቷል። በዘረኝነት ወይም ጎጠኝነት ወይም በብሔረሰብ ልዩነትና ጭቆና ላይ የተመሰረተ የፖለቲካ ስርዓት በይፋ አስፍኗል። ይህ በዚህ አይነት ይዘቱና መልኩ በኢትዮጵያ የመጀመሪያው ነው ቢባል ትክክል ነው። እንዳለፉት ስርዓቶች ሁሉ ያርሶ አደሩን የመሬቱ ባለቤትነት ቢጻረርም ከሌሎቹ በተለየ ደረጃ ደግሞ የሀገርን መሬት ለሱዳን አስረክቧል። የሀገርን መሬት በርካሽ ለባዕዳን ሰጥቶ አርሶ አደሩን አፈናቅሏል። የሀገሪቱን የተለያዩ የኢኮኖሚ ዘርፎች ማለትም የባንክ፣ የኢንዱስትሪ፣ የጅምላና የችርቻሮ ወዘተ በአንድ ድርጅት የወያኔ ባለቤትነት ስር እያስኬደ ይገኛል። በአንድ ብሔረሰብ የበላይነት ላይ የተመሰረተ አገዛዝም በመሆኑ ለትግሉ ሌላ ውስብስብ ይዘትን ሰጥቷል። በምዕራቡ ኃይል የሚደገፍና ከሀገር የቅርብና የሩቅ ጠላቶችም ጋር የወገነ በመሆኑ ለተጻራሪዎቹ ማለትም ለትግሉ በቀላሉ የማይታለፍ ጋሬጣን ዘርግቷል። በብሔረሰብ ደረጃ ድርጅቶች የበዙ ከመሆኑም ሌላ የህዝብን የጋራ እንቅስቃሴ የሚያደናቅፍ ሆነው አንድም ካገዛዙ ጎን ሲሰለፉ በሌላ በኩል ደግሞ ኢትዮጵያዊነታቸውን ክደው በጋራው ትግል የማይታቀፉ ሆነዋል። ይህንንና ሌሎችንም ወያኔያዊ ክስተቶችን በማጤን ዛሬ ዋናው የሀገር ማዳንና የዴሞክራሲ ትግል የሚጠይቀውን ትግል በስልትና በቆራጥነት ማካሄድ ያስፈልጋል ማለት ነው። ያባ ለሰፊው ህብረተሰብ የሚበጅ ዴሞክራሲን ለማስፈል በሚል ሲታገል ሁኔታዎችን አጥኖና ዛሬም ቢሆን ግን ከትግል ውጪ መፍትሄ አለመኖሩን አምኖና ተቀብሎ ነው። ሀገርን ለማዳንና የህዝብን ጥቅም ለማስጠበቅ ከትግል ውጪ ሌላ መፍትሄ የለም። በጥገና እርምጃዎች መረባረቡ ህሊናን ቅቤ ለመቀባት ለግለሰቦች ይረዳ እንደሆነ እንጂ የሀገርን መሰረታዊና ከባድ ችግር ከቶም የሚቀርፍ አይሆንም። በወያኔ ስርዓት ውስጥ የሚወሰዱ የጥገና እርምጃዎች ውጤታቸው ኢምንት ነው። ዋናው ግዳጅ ኢትዮጵያን የሚጎዳውን ስርዓት ማፈራረስና አገዛዙንም ማስወገድ ነው። ስለዚህም ዋናው ትግል ይህን ግዳጅ ሊወጣ የተነሳ እንጂ በአገዛዙ ስር ግብረሰናይ መሰል እንቅስቃሴ ማድረግ ያውም ይህም ከተቻለ ሊሆን አይገባም። ከህገወጡ ስርዓት ጋር ተቃቅፈውና በሙስና ከበከተው አገዛዝ ጋር በቀጥታም ሆነ በተጨባጭ ተባብረው የጠቅሞ ወይም የፈረፋሪው ተቋዳሽ የሆኑት የሚሰብኩት የቀስ በቀስ ለውጥ ወይም ተቻችሎ መኖር ወይም ማንንም አንደግፍም ማንንም አንቃወምም የሚል ልፈፋ ለሀገር ጎጂ ነው። ኢትዮጵያ ዛሬ በምትገኝበት ቀውጢ ጊዜ ምላሹ ወያኔንም አንደግፍ ሌላውንም አንደግፍ የሚል ሳይሆን ሀገርን ለማዳን በትግሉ እንሰማራለን የሚል መሆን አለበት። ሀገር ልትጠፋ ስታጣጥር ሰበቦች ደርድሮ በዝምታ ማየቱና የራስን ኑሮ ማደላደልና መግፋቱ ነገ በታሪክ የሚያስጠይቅ ጥፋት ነው። ለዚህም ነው ኢህአፓ አሁንም ቢሆን ለመራራው ትግል አብረን እንነሳ ብሎ ጥሪ የሚያቀርበው። ትግል የግድ በመሆኑ ለሀገርና ለህዝብ ሲባል የፈሰሰው የብዙ ሺህ ዜጎች ደም የጻፈው ታሪክና ተመክሮ የህዝብ ቅርስ ነው። ለቀጣዩ ትግል መሳሪያ ነው። ለዚህም ነው እንዳይን ብሌናችን ልንከባከበውና ከታሪክ በራጆችም ጥቃት ልንጠብቀው የሚገባው። የሰማዕትን ታሪክ መንከባከቡ ለትግል መቀጠራችን አስፈላጊ ነው። አዲሱን ትውልድ ለማስተማርና ለሀገር መሞት ህይወትና ዳግም ትንሣኤ መሆኑን ለማስረዳትም ይጠቅማል። ከዛሬው ትውልድና ህዝብ ፊት ተደቅኖ ያለው አብይ ጉዳይ የህዝብን ያልተከበሩ መሰረታዊ ጥያቄዎችን ማስከበርን ይመለከታል። ይህን እውን ለማድረግ ህልውናዋ በወያኔ የተጠቃውን አገራችንን ለማዳን መረባረብ የማይታለፍ ግዳጅ ይሆናል። ለአገርና ለህዝብ ሲባል የፈሰሰው የብዙ ሺህ ዜጎች ደም የጻፈው ታሪክና ተመክሮ የህዝብ ቅርስ ነው። ለቀጣዩ ትግል መሳሪያ ነው። ለዚህም ነው እንዳይን ብሌናችን ልንከባከበውና ከታሪክ በራጆችም ጥቃት ልንጠብቀው የሚገባው። የሰማዕትን ታሪክ መንከባከቡ ለትግል መቀጠላችን አስፈላጊ ነው። አዲሱን ትውልድ ለማስተማርና ለሀገር መሞት ህይወትና ዳግም ትንሣኤ መሆኑን ለማስረዳትም ይጠቅማል። ከዛሬው ትውልድና ህዝብ ፊት ተደቅኖ ያለው አብይ ጉዳይ የህዝብን ያልተከበሩ መሰረታዊ ጥያቄዎችን ማስከበርን ይመለከታል። ይህን እውን ለማድረግ ህልውና በወያኔ የተጠቃውን አገራችንን ለማዳን መረባረብም የማይታለፍ ግዳጅ ይሆናል። ለሀገርና ለዲሞክራሲ መታገል የማይነጣጠሉ ናቸው። ድሉን በተደጋጋሚ የተቀማ ህዝብ የዲሞክራሲን ጉዳይ ለሌላ ጊዜ ተወው የሚልን ማዘናጋ ሊያዳምጥ አይገባውም። በአንጻሩ ደግሞ መብታቸውን አስከብረው እንዳሉ ህዝቦች በመለስተኛ ጉዳዮች ሁሉ ሊነታረክና ጊዜ ሊያጠፋ የሚፈቅድለት ሁኔታ የለም። ያባ ይህን ሁሉ ተረድቶ ትግሉን ቀጥሏል። ትግሉም ይቀጥል ይላል። ጥሪው የኢትዮጵያ እንጂ የድርጅት አይደለም። ጆሮ ያለው ይስማ።
የታወረህ ሊና ይሁዳውያንን ሁላ ዞሮ ያሳደደ በቁመና ገሎ አስሮ የማገደ አጥማቸው ተፈጅቶ ሳሙና እንዲፈጠር ጠበብቶች ተብስቦ ይመክር የነበር ከጀርመን በስተቀር ሊኖር አይገባም በጭራሽ ሌላ ዘር እያለች ፎክር ዓለምንም በመላ ያን ያስጨነቀው በደም የተከረው ጸረተው የሆነው ሂትለርም እኮ አይቶ አላየበት ሁለት አይን ነበረው። እኛም በፋሽስት ጣሊያን በቦምብ ስንፈራርስ በጋዝ ስንቃጠል ከሀገር ስንጋዝ ከቤት ንብረታችን ስንፈነቃቀል ተቆርጦ አንገታችን አናታችን ተሰብስቦ በእንጨት ተሰክቶ ሲነድ እንደ ችቦ ሙንቶ ሙሶሎኒም ልክ እንደ ሂትለር ዓለም ጉድ ያለለት ህሊና አልባ ነበር። አውግስቶ ፒኖቼም ቺሊን በደጆቿ ደም ያጨመላለቀ ዜጎቿን ያጠፋ ሰቅሎ ያደረቀ በግር ኳስ ሜዳ ውስጥ ሬሳ የከመረ ባንድ ጉድጓድ ሹን ጠፍሮ የቀበረ እያያላየ ፋሽስት ነበር። የአፓርታይዱም ገዢ ሳውዝ አፍሪካ ውስጥ የጠቆረን ሁላ ቆዳውን ሲያስልት ሲያባር ሲያሳድድ ሲያስገድድ ሲያስግዝ እያየኳላየን ፋሽስቱ ያንስ ሚዝ የዝንቱን ደም ጠጣ ጨልጦ እንደወተት ሽላው ጥፎ ጣለ እርጉዞ መሸለት ስንት አንገቶች ቆርጦ ስንት አይኖች በሳሳ በታወረልና ያ ንጉስ ቦካ የኛዎችስ ጉዶች ሀገር ውስጥ በቀሎች ዳግማዊ ሙሶሎኒ ዳግማዊ ሂትለሮች እናት የልጇን ስስብልት ገራቶች ቆርጠው በሳንጃ ከታስፈው ደብድበው ሲያጎርሷት ሌላኛውን ልጇን ጋዜጣ ጠቅልለው ናፍጣር ከፍክፈው ሲያቃጥሉባት ቀይ ሽብር ተብሎ ሬሳ ሲነሰነስ በአራቱም ማዕዘን የህዝብ ደም ሲፈስ እነ መንግስቱና ቱባ የሰፋዎች ዙሪያ ክብ ሰርተው በሳት ተጫዋቾች የታወረ ህሊና እያዩ ማያዩ ነበሯቸው አይኖች እልፍ ዶክተር ገሎ ሶስት ዶክተሮች አፍሪ የፋሽስቱ ቁንጮ የሰፋው መሪ መንግስቱ ኃይለ ማርያም ከዛ ከሙሶሎኒ ዋናው የሚለየው ግብሩ ተመሳስሎ ቆዳው መጥቆሩ ነው። ለውጥን የጠየቀ ያን ብርቅዬ ትውልድ ጠርጎ ሊያጠፋ ሰብስቦ ሲማግድ መች ለህዝብ አስቦ ለሀገር ተቆርቁሮ በደም ተፋክሮ እንጂ ህሊናው ታው እኛዎቹ ጉዶች ሀገር ውስጥ በቀሎች ዳግማይ ሙሶሎኒ ዳግማይ ትላሮች ፋሽስቶቹን ሁላ አንድ የሚያደርጋቸው በሀገር ቢላዩም በየቀለማቸው የታወረ ሊና እኩይ ተግባራቸው በደም ይወጡና በደም ነው ውርጃቸው። አወይ ያገሬ ሰው ሞኛ ይሉት ተላላ እህት ወንድሞቹን እናትና አባቱን ቀርጥፎ የበላ ፋሽስትን ከፋሽስት እያወዳደረ እያለ ይቀልዳ ጅግና ሰው ነበር። የሰው ልጅ ክብር ነው ብሎ የሚሟገት ያገባኛል ካለ ስለ ሰባይ መብት ሀገር ማለት ሰው ነው ሰው ማለትም ሀገር መቼም ሊሆን አይችል ወንዝ ሸንተረሩ አፈርና ድንበር ታዳ ምን ይሉት ነው ፋሽስትን በፋሽስት ይዞ ማውዳል አንተ ወይሳው ካሳ የመቅደላን በሳስም ተበላሸ ፋሽስቱ መንግስቱ በስም ፎክሮ እንኳን ጥይት ሊውጥ በጉሩም ኤርፖርቶ በአውሮፕላን ሸሸ። ሲያየጡት አባት ሞሳድ ሞግዲት ሆኖት ሀገሯን አዳክሞ ህዝቡን ጉልበት ነጥቆት ተዋጊ አዋጊውን መኮንኑን ሁላ ዲቢያ ፈራስ ግጦት ከሱ ወደ ሂትለር አሳልፎ ሰጥቶት ያን ህዝብ ሰራዊት ለልመና ዳርጎት በርዱ ፎካሪ የሰፋው መሪ ተንቀሳቃሽ ሞት አሁንም አለ ይላል በሳት ይጫወታል። ወለታ አለባቸው በእጁ የጎረሱ የኔ ጀግና እያሉ የሚያንቆላጵሱ ተሳሎ ለይኑናል ዛሬም ሲደግፉት ህፃን እንደነበር እጁን የሚጠባጡትን እንዳስጣሉት በልቶ ሲሰለቸው መንጋጋው ሲደክም ሀገርና ህዝቡን አሳጥቶ ታቅም ወያኔ ለሚሉት ለወጣት የጅም መንጋ አሳልፎ ሰጥቶን ላጥ ብሎ ሄዶ ሌሊቱ ሳይነጋ እኒህ ሰው በላዎች ወያኔ ያደግ ወያኖች ልክ እንደ ሂትለር የመጡት ካንድ ዘር አይናቸው ላይ ሳይሆን ውስጥ አንጎላቸውን ጋርዶት ነጭ ነገር ረግጠው ጨፈላልቀው በደም ተለቃልቀው ከመጓዝ በስተቀር እንኳን እስቴና አዳም አውቁም ያዳም ዘር በደኑ አርባ ጉጉ አሶሳና ወጣ ሰው በቁም ተገፎ ገደል ሲወረወር ጋምቤላ አንዋል ወገን ተጨፍጭፎ እንደ ቂጠል ሲረግ አልመርጥህም ያለ ሰላም የጠየቀ በጥይት ሲዘረብ በታንጃ ሲቀጠል የእልቂቱ ጠንሳሽ ስለር መለስ ዜና ህሊና የጎደለ ሁለት አይን ነበረው ሳይሞት መቻየና እኒህ ሳልሳዊ ፋሽስቶች የስለርና ቡንቶ ሙሶሎኒ አደራ ተቀባይ በኦሮሚያ ክልል ያንን ሁሉ ወጣት በጥይት በሳስተው በጠራራው ፀሐይ ወልቃይ ጠገዴ ጎንደር ዙሪያ ጸለም ሰባይ ፍጡርን እያረዱ እንደከብ ከሙርሲ ከሱርማ በሰው ልጆች አንገት ገመዱን ተብትበው አስረው በሰንሰለት ይነሳሉ ቦቶ የፋሲስት ጭካኔ ዓለምንም ማፍረስ ፋሽስቶችን ሁሉ አንድ የሚያረጋቸው ተመሳሳይ ነገር መቀመጫቸው ላይ የሚሰፉት ወንበር ወደ መጸዳጃም ሲሄዱም አይተውት ጥብቅ የሚሉበት እንደማምየቱት ባለንበት ዘመን በስልጡኑ ዓለም እንኳንስ መገደል መሞት መብት አይደለም ግና በወያኔ ሥርዓት ሰውን ሰው በማይለው በህይወት መንቀሳቀስ መተንፈስ ወንጀል ካንዱ ፋሽስት አንዱ የተሻገረን አብዶ የሚበላውን ጀግና ነው ይያልን ይሁን ካውናለን እንደጨለመብን አይን ካሜራ ነው ያንጉል ተጠሪ ቶሎ ቀጫው አርጎ ለጌታው አብሳሪ አይን ካሜራ ነው ያንጉል መልክተኛ ለማተብ የሚያቀርብ ለውስታኙ ዳኛ ዋናው ፈላጭ ቆራጭ ዳኛው ከተዘጋ አይን ኖራል ኖረ ምንም የለው ዋጋ አምሮስ ካልሰራ አይን ቁልጭልጭ ቢል ሲገላመጥ ቢውል የተቀመጠበት ከሆነ ባዶቅን ምንም የለው ዋጋ ጠፋ ተሰወረ አምሮ ተብየው ሚዛን ተሰበረ ሲግሮ ተረት ቢውል ቢሻው ሲሽከረከር የታባቱ ሊደርስ እንደዋ ቢፈስ እንደቃ ቢሰበር የታወረልኝ
ለሀገር